ቀደም ሲል እንዳልነው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለጥያቄው መልስ ፕሮግራማችን ላይ ባለፈው ቅዳሜ ቀርበው ነበረ። አድማጮች በተለያዩ ጉዳዮች ያቀረቧቸውን ጥያቄዎች ሲያብራሩ አምሽተዋል። ያ ክፍል አንድ ነበረ። ክፍል ሁለት ዛሬ ጀምርና ከአዘጋጇ ትዝታ በላቸው ጋር ሰፋ ያለውን ጊዜ ይወስዳሉ። ለአድማጮች መልካም ምሽት እንመኛለን። በትዝታ ጥያቄ ነው የምንጀምረው።
በቅርቡ ባዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰባዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው?
እኔ ባለፈው ባይዘወይ ትዝታ ስታነጋግሪ አቅርቤ ነበር።
አዎ፣ መጽሐፍ እየጻፈ እንደሆነ ላፕታፕ እንዳለው ልማቶችንም እንደሚጎበኝ እንዲገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው።
እሱ ነው እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይ ዶንት ኖው ትዝታ፣ ኢትዮጵያዊነት ክብር ነው። ለእኔ ክብር ነው ያጎናጸፈኝ። እንደዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው፣ ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸው እንክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው።
አሁን ግን እሱ ከአምባሳደሩ ጋራ ባደረገው ግንኙነት ኢሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና ዓመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብአዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ ባዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው። እናም መቼ ፍርድ ቤት እንደምቀርብና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው።
እኔ የማውቀው ነገር ምንድን ነው? መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይሄም ሀቅ ነው።
ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ?
እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የእድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው።
ያ
ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለት ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት ባጠፋው ጥፋት ተጸጽቻለሁ፣ ስለዚህ ይቅርታ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው፣ በህጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጸጸት ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጸቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር እፈልጋለሁ ካሉ ከሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር እፈልጋለሁ አላሉም። ነገር ግን ስለ አንዳርጋቸው ጽጌ እንናገር ካል አንደኛ ነገር የእሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ፣ አስመራ ይገባሉ፣ ከአስመራ ደግሞ ወደ ተለያዩ ታጣቂ ኃይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልነበረ አልደረሰባቸውም። ምክንያቱም ያሰለጥናሉ።
ይሄንን እንግዲህ ከሳቸው ማረጋገጥ አይቻልም።
ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያቀው የሚገባ ጉዳይ መሆን ካለበት ምንድን ነው? ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለህዝቡም ብታሳውቁ እኔ ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን ያስቸግራቸዋል ወይ ነው። ትዝታ፣ እኔ ፐርሰናሊ አንቺንም ነው መጠይቅ የምፈልግ፣ ሀገራችንን ለመረበሽ ለምን አጋጣሚ ሆኖ የሞላ አስጎዶም ሰራዊት ጥሎ አንዳርጋቸውም ቢሆን ትኩረት የሰጠው የሞላ አስገዶም ሰራዊት ላይ ኢትዮጵያን አታክ ያደርግና ያሸንፍልኛል፣ አዲስ አበባ እገባለሁ፣ ስልጣን ይዛለሁ ነው።
ዶክተር ቴድሮ ጥያቄ ላክል። እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዲያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ። ከአውሮፕላን ጣቢያ ሳይቀር ያስመልሳሉ። ሴቶችን እርቃናቸውን በእስር ቤት ያሰቃያሉ። ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም። ታዲያ ህዝቡ ለነጻነቱ፣ ለፍትህ፣ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ። አቶ አማረ ይባላሉ፣ በኢሜይል ነው የላኩልንና አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል። ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮች ማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል። ኢትዮጵያ ውስጥ ብሶት አለ፣ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች። ብሶት አለ፣ መብት የለም ነው የሚሉት። ዶክተር ቴዎድሮስ
አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል። ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ህዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍታት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው ሀገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋም ይሁን አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትርና ከሌሎችም ጋር የተነጋገርነውን ነው እየነገርኩሽ ያሉት። ስለዚህ የኢሳያስ ለ24 ዓመት ባይዘው ወይም ጸሎት ብቻ ማለት ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም። ኢትዮጵያ መፍረስ አለባት። ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው። ለምንድን ነው ብርሃኑ ነጋ ይህን የሚቀበለው?
ግን ዶክተር ቴዎድሮስ እርሶም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው፣ እነሱም ደግሞ ህዝብ ጋር ግንኙነት ማድረግ እየተሳናቸው በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ። እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም አመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው። ኢትዮጵያ ውስጥ ለውጥ ለማምጣት ፈልጋለሁ ብለው ከተነሱ በኋላ ከምርጫ 97 በኋላ ነው ግንቦት 7 ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባውና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ ብዙዎቹ ድርጅቶች አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ እንደሚነገረው።
ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማን ገባም አሉ። የሚቻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት 2 ዓመትና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን ቢያሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ? በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው፣ ኢህአዴግ ያልሆነ አስተዳደር። ስለዚህ የማን ጥፋት ነው?
ቀደም ብዬ እንግዲህ አንስቼ ነበረ አገር ውስጥ እስከ ዛሬ ድረስም በሰላም የሚንቀሳቀሱ ተቃዋሚዎች መድረክን መጥቀስ ይቻላል፣ ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም በምርጫ። በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይሄንን ያድማጭ ጥያቄ ላክልሎትና አብረው ይመልሱልኛል። የግንቦት 7ን ትተን ማለቴ ነው።
ቪዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምጽ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ህሊና ያለው ሰው ሊከተል የሚችለው አሰራር ነው ብዬ ነው የምገልጸው። በጣም አመሰግናቸዋለሁ። የኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ትክክል አይደለም ብዬ ነው የምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ሰብስቦ ሳያነጋግር፣ ይህንንም እንዳያደርግ አድርጋችሁ አፍናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናችሁ የቀደማችሁት እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ የእነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ።
እሺ ዶክተር ቴድሮስ።
እሺ፣ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። 50 ዓመት በሰው ህይወት ብዙ ነው። አሁን እኔ 50 ሞልቶኛል። 50 ዓመት ብዙ ነው። በአገሮች ህይወት ግን 50 ዓመት ትንሽ ነው። አሁን አሜሪካን እንወሰድ። 50 ዓመት ለአሜሪካ ብዙ አይደል ነው። ለምንድን ነው ይሄን እያልኩ ያለሁት? የዛሬ 50 ዓመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር 1965። አጋጣሚ ይህን የማስታውሰው ለምንድን ነው ትዝታ? እኔም የተወለድኩበት ዓመተ ምህረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው? መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያው ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው።
ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይሄው ወደ 25 አመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ። እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ።
እኔ አብርሃም ይባላለሁ። ከአትላንታ ጆርጂያ ነው የምደውለው። በዶክተር ቴድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ እድሜ ልኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ፣ አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟለ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ።
ሄሎ፣ እንደምን አላችሁ? ቴድሮስ አዳንሆም። በቅድሚያ ጥያቄያችንን ለመመለስ ፈቃደኛ በመሆኖ አመሰግናለሁ። እኔ በውስጤ ለረጅም ጊዜ ሲመላለስ የነበረና አሁንም የሚመላለስ አንድ ነገር አለ። እሱም በኢትዮጵያ በሀገራችን ብዙዎች በአመለካከት ልዩነት ከኢህአዴግ የተለየ አመለካከት ስላላቸው ብቻ ለ15 አመት ለ20 አመት ይታሰራሉ። አሁንም ታስረው ያሉ አሉ። አያሌ ኦሮሞዎች በእስር ቤት የሚገኙት ምንም አድርገው ሳይሆን በአመለካከት ልዩነት ነው። ይህም ምናልባት የተለየ አመለካከት ይኖራቸው ይሆናል። አመለካከትን በአመለካከት መመለስ ሲቻል የኦነግ አባል ነበራችሁ ናችሁ እየተባሉ ለ20 አመትና ለ15 አመት በላይ እስር ቤት ያሉ ኦሮሞዎች አሉ እና ይሄን እንዲመልሱልኝ ነው። ሌሎችም የኢትዮጵያ ህዝቦች በአመለካከታቸው የታሰሩ ስላሉ ይህ ለምን ይሆናል? ይሄ በተደጋጋሚ በአእምሮዬ ውስጥ የሚመላለስና እኔንም አገሬን እንዳላይ አገሬንም እንዳልወዳት አገሬም ገብቼ እንዳልሰራ ከሚያደርጉኝ አንዱ በመሆኑ እባክዎ ለዚህ መልስ ይመልሱልኝ። አመሰግናለሁ።
ሄሎ ቪዎች፣ እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳነም ኢትዮጵያ ውስጥ ድብቅ እስር ቤቶች የማሰቃያና የጨለማ ቦታዎች እንዳሉ ይነገራል። በተግባርም የቀመሱና ከዛ የስቃይ ቦታ ወጥተው በአንደበታቸው የተናገሩና የጻፉ አሉ። እዚህ ላይ የካፒቴን ተሾመ ስንኮሉን እውነተኛ ታሪክ አቶ መነሳትን ማስታወስ ይቻላል። ዶክተር፣ ስለዚህ የድብቅ ማሰቃያ ቦታዎች ምን የሚሉን ነገር አለ? እስቲ አስተያየቶትን ይስጡኝ። አመሰግናለሁ።
ዶክተር ቴዎድሮስ፣ እንግዲህ እነኚህ የመብት ጥሰትን የተመለከቱ 3 ጥያቄዎች ናቸው። እስቲ መልሱልን።
እሺ፣ በመጨረሻው ልጀምርና አንደኛ ድብቅ እስር ቤት የሚባል ድብቅ እስር ቤት የለንም። ማንም ሰው ይከሰሳል። ህጉ በሚፈቅደው መሰረት ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ የተከሰሰበትን ምክንያት ያውቃል፣ ይከራከራል። ይሄ ፕሮሰስ እንዳለ ብናቅ ጥሩ ይመስለኛል። እንዲያውም አድማጫችን ያሉት ይፈራለሁ ለመምጣት ምክንያቱም እንደዚህ ነገሮች ስላሉ ያሉት ስጋት አይግባው። አገሮ ደግሞ መምጣት መብቶ ነው። የሚያስከስሶት ነገር ከሌለ ደግሞ ወንጀለኛ ካልሆኑ ማለቴ ነው መምጣት ይችላሉ። የፖለቲካ ልዩነት ችግሩ አይደለም። ሌላ ከሱ ቀጥሎ ደግሞ የታሰሩ ኦሮሞዎች አሉ አገሬንዳ ላይ። ይሄም ሌላ ስህተት ነው። ኦሮሞም ትግራይም አማራም ራሱ በራሱ እያስተዳደረ ነው። ኦሮሞ ስለሆነ ኃጢአት የለውም። አሁን ኢትዮጵያችን ለየት የምትለውም በዛ ነው። እኔ አንድ ነገር ልንገራችሁ፣ የኦሮሞ ስሙን ራሱ መያዝ እንደ ኃጢአት የሚያስቡ ሰዎች ስለነበሩ የኦሮሞ ስማቸውን የሚቀይሩ ጓደኞች ነበሩ። የዛሬ ወደ 30 ዓመት ሊሆን ነው። ገላና ነው ስሙ። አስመራ ዩኒቨርሲቲ አብረን ተማሪ ነበር እና ስሙም ብሎ እንዳስተካከለው ታውቃላችሁ። ገላነ ገላነ ምን ገላና ነው። እንደዚህ አይነት ነገር የለም በአዲስቷ ኢትዮጵያ። የብሔረሰቦች እኩልነት፣ የብሔሮች እኩልነት፣ እኩል ነን ሁላችንም። ኮርተን አንገታችንን ቀና አድርገን መኖር እንጂ ኦሮሞነት ኢትዮጵያዊነት፣ አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው። እነዚህ የሚያምሩ ቀለሞች ናቸው ኢትዮጵያዊነት። ሊደበቁ ሊንኳሰሱ አይገባም። ስለዚህ አሁን አድማጫችን ያሉት የታሰሩ ኦሮሞዎች አሉ የሚለው ኦሮሞ ስለሆነ የሚያስር ሰው የለም። አሁን ኦሮሞ ስለሆነ የሚያስር ስርዓት የለም። አማራ ስለሆነ የሚያስር ስርዓት የለም።
ለምንድን ነው ግን የሚታሰሩት? የፖለቲካ እስረኞች እንዳሉ ይታወቃል። ሀገር ውስጥ
የፖለቲካ እስረኛ የሚባለው ባይዘው ወይ የፖለቲከኛ እስረኛ አይደለም። ፖለቲከኛ ሆኖ ህግ አላከብር ካለ አስቸጋሪ ነው። ህግ መጣት የለበትም ነው። ከህግ በላይ መሆን የሚፈልግ ፖለቲከኛ ካለ ግን እስር ቤት ይገባል። ሽብርተኛ ድርጅቶች ተብሎ የእኛ ፓርላማ ግንቦት ሰባት፣ የኦጋዴን ነጻነት ግንባር የሚባለው ኦኤንኤልኤፍ እና ሌሎችም አሸባሪ ድርጅቶች ናቸው ብሎ ሰይሟቸዋል። ፖለቲከኞች በፓርላማው በህግ የጸደቀ እነዚህ አሸባሪ ድርጅቶች ናቸው ካለ ግንኙነት መፍጠር የለባቸውም። ፓርላማው ያለው ነገር ለእኛ ምናችንም አይደለም ብለው ፓርላማው የወሰነውን ህግ መጣስ ከጀመሩ ግን ህጋዊ አይደሉም፣ ይከሰሳሉ። ስለዚህ ፖለቲከኛ ስለሆኑ ስራ አይሆን የተከሰሱት ህግ ስለጣሱ ነው። ፓርላማውን ማክበር አለባቸው። የውልሽ ትዝታ አሜሪካም ቢሆን ብዙ አሜሪካውያን የአሜሪካን ህግ ሁሉም ይወዱታል ማለት አይደለም። ባይወዱትም ግን ህግ ስለሆነ ያከብሩታል። ስለዚህ የኛም ተቃዋሚዎች፣ ፖለቲከኞች ማድረግ ያለባቸው ነገር ምንድን ነው? እኔ ባልወደውም ህጉን አከብረዋለሁ ማለት አለባቸው እንጂ እኔ ህጉን ስላልወደድኩት ስላልፈለግኩት እጥሰዋለሁ የሚል ነገር መኖር የለበትም። ችግሩም እየተፈጠረ ያለው ከዛ አንጻር ነው።
ዶክተር ቴዎድሮስ እንግዲህ ይሄን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ 100% የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአዴግ ሁል ጊዜ ይከሰሳል፣ በተቃዋሚዎችም፣ በሰብአዊ መብት ድርጅትም፣ በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት፣ የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ 100% በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ።
የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራት እና ሪፐብሊካን ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር፣ ታክስ መቀነስ ይላሉ። ሪፐብሊካን ታክስን ቀነስ ማን ላይ? ሀብታሙ ላይ። ዲሞክራት ደግሞ መጨመር ይፈልጋል። ሌሎችን ብታያቸው ነው የምልሽ፣ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናቸው ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው። የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም። ልዩ ያ ነው ችግር የሚፈጥረው።
ክቡራትና ክቡራን የምትከታተሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለአድማጭ ጥያቄ ምላሽ የሰጡበትን የጥያቄው መልስ ፕሮግራም ነው። ዝግጅቱ ይቀጥላል። አብራችሁን ቆዩ።
ዶክተር ቴዎድሮስ እንግዲህ ይሄን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ 100% የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁሉ ጊዜ ይከሰሳል፣ በተቃዋሚዎችም በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሐሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት የኦጋዴን ነጻ አውጪ ድርጅት የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ 100% በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ።
የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም ግን ዲሞክራት እና ሪፐብሊካንስ ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር ታክስ መቀነስ ይላሉ። ሪፐብሊካን ታክስን ቀነስ ማን ላይ ሀብታሙ ላይ፣ ዲሞክራት ደግሞ መጨመር ይፈልጋል። ሌሎችን ብታያቸው ነው የምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናቸው ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም ልዩ። ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለ። ነገር ግን በስርዓቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜየርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል። እሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንታሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው፣ ስዊድንም እንደዛ ነው፣ ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ ሁለት ተርም አገልግያለሁ።
ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን።
አይደለም እኔ ወደ ጤና ጥበቃ መመለስ አልፈልግም፣ ግን ጤና ጥበቃ ውጭ ጉዳይም ያገለገልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ 2003 ስለሆነ ሁለተኛ ተርም የመቼ ነው ማለት ነው? አሁን ነው የሚጀምረው ሁለተኛ። ምክንያቱም ከ2003 እስከ 7-8 አገልግያለሁ፣ ከአሁን ቀጥሎ ያለውን 5 አመት። የኔ ፍላጎት የነበረው መቼ እንደሆነ ታውቂያለሽ ትዝታ? አሁን ነው ብወጣ፣ ምክንያቱም ሁለት ተርም አገልግያለሁ። ግን ፓርቲያችን የወሰነው 2003 ላይ ነው። ከዛ በኋላ እንወጣለን ነው ያሰብነው። 10 አመት ሳይሆን በአምስት አመት ማለት ነው። አንድ ነገር ልናገር፣ ጠቅላይ ሚኒስትር መለስ መልቀቅ የነበረበት በዛው በወጣው መሰረት 2005 በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው። የዛሬ 5 አመት መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር እሱን አስፈጽመ 2015 በፈረኝ ወይም ደግሞ በእኛ አቆጣጠር 2008 ትወጣለህ ነው። መለስ ግን ያለው ያኔ ምንድን ነው? እኔ ደክሞኛል፣ ጉልበትም የለኝም፣ እባካችሁ ልቀቁኝ ነው። የስራ አስፈጻሚ ውስጥ አይ ዶንት ኖ ከዚህ በፊት ኖ ኖ የመተካካት ስራውን ራስህ ምራውና በ2007 ውጣ በእኛ አቆጣጠር ወይ በፈረንጅ በ2015 ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንደው መቆየት አለብህ ከሚሉት ድምጽ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ስላለ ይውጣ ብለው እንዲወጣ ድምጽ የሰጡ ነበሩ። ማጆሪቲው ግን ምንድን ነው የነበረው? ይቆይ የሚል ነው። እስከ 2015 መለስ እንዲቆይ ያስገደድ ነው በድምጻችን ነው። ግን አጋጣሚ ሆኖ 2012 ተሰዋ። እኔ እንደውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው እንችል ይሆናል። ከመንግስት ስራ ሲወጣ ጤና አግኝቶ ህይወትም ይጨምር ነበር። ስለዚህ አይሞትም ነበር። 2012 ውስጥ አይሞትም ነበርና ህይወቱ ሊቀጥል ይችል ነበር። አስገድደን ያቆየ ነው። በድምጽ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምጽ ነው የተወሰነው። የተወሰነው ማጆሪቲው ይቆይ ብሎ ወሰነ። እኔን ጨምሮ አይ ደክሞኛል ስላለ ቢወጣ ይሻላል የሚሉም ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምንም ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ ወር እንደ ቤተሰብ የጎዳኝ እንጂ የጠቀመኝ ነገር የለም።
ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ እጅግ አድርጌ ነው የማመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ። ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን 9 ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል። ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም እንዲሁም የአገሪቱን ፕሬዝዳንት ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብተዋል። ያንን በፕሮግራም በመናወልበት ጊዜ ህዝቡ በርካታ ህዝብ የሰጠው አስተያየት ምንድነው? እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከእስር አይፈቱም የሚል ነውና ጥያቄ አለ ከአድማጭ እስክንድር ነጋ፣ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚል አለና ስለጻፉ ስለተናገሩ እስከ 18 አመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት።
መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው እና ሚዲያ ያግዛል ለሀገራችን የዲሞክራሲ እድገት። ይሄን መንግስት በደንብ ነው የሚያምንበት። ነገር ግን ችግሩ ምንድን ነው? ጋዜጠኛ መሆን ማለት እንደፈለገው የኮድ ኦፍ ኮንዳክት የምትሉት አለ፣ እሱን ጥሶ በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጥር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛም አይፈቀድለትም። ሌላ ሲቪል ሰርቫንትም ሆን ሌላ ቢሆን አይፈቀድለትም።
አድማጮች ክፍል 3 ነገ ይቀጥልና ዶክተር ቴዎድሮስ ለአድማጮች መልስ መስጠታቸው